በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አው ወዳጆቼ፣ ፈተና ተለያየ አይነት መከራ ደርሶብን ወይም ደግሞ ሊደርስብንም ይችላል። እግዚአብሔርን ግን በትዕግስት መጠባበቁ መልካም። ከኢዮብ ሕይወትም የምንማረው ይህንኑ ነው። ሰይጣን በብዙ አይነት መንገድ ኢዮብን እንዲፈተና አደረገ። እግዚአብሔርም ደግሞ ፈቀደለት። መጨረሻውን እስከምንመለከት ጊዜ ድረስ የትምርቱ መጨረሻ ማለት ነው። ኢዮብ በተለያየ አይነት ፈተና ውስጥ ሲያልፍና አጽናኞቹም ደግሞ ከጎን ሆነው ሲጎተጉቱት እንመለከታለን። ፈተና በፈተና ላይ ደርቦና ተደራርቦ ሲመጣበት እንመለከታለን። እግዚአብሔር ግን በፍቅር አይኖቹ ይመለከተው ነበር። እንደ ኢዮብ የነበረ ሰው እግዚአብሔር ሲደግፈው እንመለከታለን። አዎ ኢዮብ ከእግዚአብሔር የፍቅር እይታ ፈጽሞ አራቀም። እኔና እናንተም ብንሆን በመስቀሉ ስር ጌታ በኢየሱስ ክርስቶስ ማለቴ ነው እዛ ስር መውደቅ አለብን። በትዕግስት እንጠባበቅ። እንድሪያስ እስቲ የሚዘምረውን እንስማ። መጠበቅ ይሻላል ግን አንተን መጠበቅ ይሻላል ግን አንተን መጠበቅ ይሻላል ግን አንተን መጠበቅ ይሻላል ጌታ ሆይ ትዕግስት የተሞላ አድርገም ናፊ ወቴን ሙላም ጌታ ሆይ ትዕግስት የተሞላም አድርገም ናፊ ወቴን ሙላም የሌለኝ ይመስላል ችግር ያጠቃኝ ሞትኳላ አሄ ምስኪን ደሃ ደካማ ግን ጌታዬ ይሁን ግድ የለም አንድ ቀን ታስበኝ ይሆናል እስከዚያው በትዕግስት ከግስ አንተኑን ጠብቅ ይሻላል 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 ጌታ ሆይ ትዕግስት የተሞላ አድርገም ናፊ ወቴን ሙላም ጌታ ሆይ ትዕግስት የተሞላ አድርገም ናፊ ወቴን ሙላ።
አዎ እግዚአብሔር አባታችንና አምላካችን ሆይ በሕይወታችን ዘመን ሁሉ በሚገጥመን መከራ በሚገጥመንም ፈተና እግዚአብሔር አምላካችን ሆይ አንተን እያየን የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር እየተመለከትን በትዕግስት ማለፍ እንድንችል እርዳን። ጌታችንና መድኃኒታችን ሆይ ካንተ ጋር ጉዞ ጀምረናል። በዚህ በርምጃችን ወቅት ሊያደናቅፈን ሊጥለን የሚፈልግ ብዙ ፈተናዎች አሉ። እግዚአብሔር ሆይ ደግፈን፣ እግዚአብሔር ሆይ አቁመን። በዚህ ሰዓት ደግሞ ደክሜያለሁ፣ ሕይወቴ እንደ ድሮ አይደለም፣ ብርታቴም ከርቶኛል፣ ልቤ ያለምን ነገር ወዶ እኔ ከእግዚአብሔር ፈቀቅ ብያለሁ የምትል ነፍስ ካለች እግዚአብሔር ሆይ በትዕግስት አንተን መጠበቅ የምትችልበትን ጸጋ ለዚህች ነፍስ አንተ እንድትሰጥኔ ባሪያ ጸልያለሁ። መድኃኒቴና አምላኬ ሆይ ያስኩት የጨበጥኩት ነገር አይበረክትልኝም፣ ሰላም የለኝም። ከታላላቆች ከታናናሾች ጋር ስወጣና ስገባ እነሆ እበሳጫለሁ፣ መስማማትን አጣለሁ። በሕይወቴ ፈተና ይገጥመኛል። በንብረቴ ፈተና አለ፣ በቤቴ ፈተና አለ፣ በልጆቼ በኩል ፈተና አለ፣ በባለቤቴ በኩል ፈተና አለ እያለ የሚያጉረመርም ወንድም ወይም እህት ብትኖር እግዚአብሔር ሆይ አንተን በትዕግስት የሚጠባበቁትን ጸጋ እግዚአብሔር አምላኬ እንድትሰጣቸው፣ አንተን በትዕግስት አምላኬ ሆይ እጅህን የሚመለከቱበትን ጸጋ እንድትሰጣቸው ለምንሃለሁ። መድኃኒቴና ጌታዬ ኢየሱስ ክርስቶስ አንተ የሰላም አምላክ ነህ። ለወገኖቼ ሁሉ ሰላምን ስጥ፣ ለወገኖቼ ሁሉ በረከትን ስጥ። ለወገኖቼ ሁሉ ጌታዬ ሆይ እኔ ለምናለሁ በወጡበት በገቡበት እግሮቻቸው በረገጠበት ስፍራ ሁሉ እግዚአብሔር ወይ በረከትን እንድታወርሳቸው እለምንሃለሁ። ይህንን ደግሞ እንደምታደርግ በዓለም ሁሉ ተስፋ ነኝ፣ በአንተ ታመንብሃለሁ። አንተ እግዚአብሔር አባቴና አምላኬ ሆይ የባሪያህን ጸሎት ታደምጥ ዘንድ እኔ በአንተ ታመናለሁ። ኦ ኢየሱስ ክርስቶስ በዚህች ሰዓት ደግሞ ተገለጥ፣ በመካከላችን ተመላለስ። እግዚአብሔር አምላኬ ሆይ ተገፋው ተጎዳው የምትልን ነፍስ በዚህ ሰዓት እኔ አምላክሽ አለውልሽ ብለ ደግሞ የማጽናናት እጅን እንድትዘረጋላት ለምንሃለሁ። እግዚአብሔር አምላኬ ሆይ ሰማያዊ በረከትህንና ጸጋህን ላክልን። ለእያንዳንዳችን ደግሞ በዚህ በምንማረው ቃል ውስጥ ተገልጠ እግዚአብሔር አምላኬ ሆይ ታላቅነትህን፣ ክቡርነትህን፣ አምላክነትህን፣ አባትነትህን እግዚአብሔር ሆይ እንድትገልጥልንና እንድታስተምረን እንለምንሃለን። ቀሪውን ጊዜያችንን ሁሉ ባርከው ባከበርከው ባጸደቅከው ዓለምን ባዳንከው በልጅ በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከመጽሐፈ ኢዮብ የምዕራፍ 1 ጥናት ካጠናቀቅን በኋላ ወደ ምዕራፍ 2 ተሸጋግረን ስለ ሰማይ፣ ስለ እግዚአብሔርና ሰይጣን በስፋት መመልከታችን የሚታወስ ነው። ዛሬም ደግሞ የዚያኑ ቀጣይ ክፍልና ስለ ዖፅ ምድር አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢዮብ ምዕራፍ 2 ቁጥር 7 እስከ 8 ያለውን ስፍራ ተመልከቱ። መጽሐፈ ኢዮብ ምዕራፍ 2 ከቁጥር 7 እስከ ቁጥር 8 ያለውን አውጡ። የሚኖረንን ጊዜ ሁሉ እግዚአብሔር አምላካችን ይባርክልን። ወዳጆች ባለፈው ክፍለ ጊዜ ጥናታችን መጨረሻ ላይ በምንም አይነት ሁኔታ ውስጥ ብናልፍ እግዚአብሔር ሊያቆመን እንደሚችል፣ ይህም ደግሞ ትልቅ መጽናኛችን ሊሆን እንደሚገባ ተናግረናል። አዎ ይህ የዘላለም እውነት ነው። ነገ የሚሆነውን አናውቅም። ደስ የሚያሰኝ ወይም ደግሞ በጣም የሚያሳዝን ነገር ሊገጥመን ይችላል ብለናል። ምንም ይሁን ምን እግዚአብሔር እኔና እናንተን አይዟችሁ እኔ አሳልፋችኋለሁ ነው የሚለን። ይህን ማወቅ አስደሳች ነገር ነው ብለናል። እስቲ ቁጥር 7 እና 8ን ደግሞ እንመልከት። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከግሩ ጫማ ጀምሮ እስካናቱ ድረስ በክፉ ቁስል መታው፣ ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ ይላል። ይህ ሰው በእያንዳንዱ የሕይወት ገጽታው እየተፈተነ ነበር። አለኝ የሚለውን ሁሉ አጥቷል። ኢዮብ ማለቴ ነው። ቤተሰቡን አጥቷል። አሁን ደግሞ ጤንነቱን አጥቷል። ስለ ኢዮብ መከራ ምንም አይነት ሰባዊ ገለጻ መስጠት የሚቻል አይመስለኝም። ለኃጢአቱ እየተቀጣ እንዳልሆነ ግልጽ ነው። በቂ ምክንያትና ገለጻ ካላገኘንለት ደግሞ ሁሉም ነገር ፋይዳ ቢስ ይሆንብናል። ገና መጽሐፉ መጀመሪያ ላይ እግዚአብሔር የራሱን ገለጻ የሰጠንም ምክንያቱን እንድናስተውል ነበር። በኢዮብ ላይ የደረሰው ነገር በሙሉ ላቅ ያለ ዓላማ ነበረው። ነገሮችን ሁሉ በሚገባ ማገናዘብ ከቻልንና የተለያየ ግጽታቸውን መመልከት ከቻልን በሁኔታዎች ውስጥ የእግዚአብሔርን ዓላማና ምክር መመልከት ይቻላል። ያ ሁሉ ነገር ኢዮብ ላይ የደረሰው ለተክሳጽ ነበር። ይህን ልብ ማለት ይገባናል። በመጨረሻም ነገሮች ሁሉ ለኢዮብ ጥቅም ሆነዋል። የእግዚአብሔር መንገድ የኛ መንገድ እንዳይደለ መዘንጋት የለብንም። ይህን ልብ በሉ ወገኖቼ፣ የእግዚአብሔር መንገድ የኛ መንገድ እንዳይደለ መዘንጋት የለብንም። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ኢሳይያስ ምዕራፍ 55 ቁጥር 9ን ይመለከቷል። ኢሳይያስ ምዕራፍ 55 ቁጥር 9ን መመልከት ይቻላል። ወዳጆቼ ማንኛችንም ብንሆን ልጆቻችን እንዲቸገሩብን አንፈልግም። አይደለም እንዴ? ሕይወት ጣፋጭና አስደሳች እንዲሆንላቸው የምንችለውን ሁሉ እናደርግላቸዋለን። አንዳንዴ ግን በምናደርገው እንክብካቤ ልጆቻችንን እናበላሻቸዋለን። ብልሹ ልጆችን አሳዳጊዎች ሆነናል። ከብዙ ጊዜ በኋላ ኢዮብ ካለፈበት ልምምድ መልካም ነገርን አግኝቷል። በመጀመሪያ ግን ይህን ማስተዋል አልቻለም ነበር። ሁኔታዎች ለኢዮብ ጥቅም ብቻ ሳይሆን እግዚአብሔርንም የሚያስከብሩ ሆነዋል። ሰይጣን የእግዚአብሔርን አምላክነት እንኳን ሳይቀር ጥያቄ ውስጥ አስገብቶ ነበር። የሚገርም ጉዳይ ነው። ኢዮብ አንተን የሚያመልክ አንዳንድ ነገሮችን ስለምትሰጠው ነው፣ አንዳንድ ነገሮችን ስለምታደርግለት ነው ብሎ ነበር። በሌላ አነጋገር ወዳጆቼ፣ ኢዮብ የሚወድህና የሚያገለግልህ ስለምትከፍለው ነው። ባትከፍለው ኖሮ ግን አይወድህም ነበር ማለቱ ነው። እግዚአብሔር ላይ ኢዮብን እየከሰሰው ነው። ወገኖቼ እኛስ እንዴት ነን? እግዚአብሔርን የምናመልከው ለጥቅማ ጥቅም ይሆንን? እግዚአብሔር ማሪና መልካም አምላክ ነው። ስለ ምሕረቱና ስለ መልካምነቱ እናመሰግነዋለን። ችግርና መከራ ሲገጥመንስ በእግዚአብሔር ላይ እናጉረመርም ይሆንን? እውነተኛ ማንነታችንን ይገልጽብን ይሆንን? እንደምታውቁት ወዳጆቼ እሳት ገለባን ያቃጥላል፣ ወርቅን ግን ያጠራል። አይደለም እንዴ? ልድገምላችሁ። እሳት ገለባን ያቃጥላል፣ ወርቅን ግን ያጠራል። እግዚአብሔር የምቾትና የቅንጦት ሕይወት እንደምንኖር ቃል አልገባልንም። በተቃራኒው ግን በመንገዳችን የተለያየ ችግርና መከራ እንደሚገጥመን ነው የተነገረን። ከእርሱ ጋር መከራን ከተቀበልን ከእርሱ ጋር ደግሞ እንነግሳለን። መከራ ከሌለ ውጣ ውረድም ከሌለ ወገኖቼ የከበረ ነገር ፈጽሞ ሊኖር አይችልም። ጳውሎስ እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11ን ይመለከቷል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11ን በኋላ ተመልከቱ። አሁን ደግሞ አለፍ ብለን ኢዮብ ምዕራፍ 2 ቁጥር 9ን እናንብብ። ሚስቱም እስካሁን ፍጹምነትን ይዛልን? እግዚአብሔርን ስደብና ሙት አለችው ይላል። የሚያስገርም አባባል ነው። ያሳዝነኛል። እግዚአብሔርን ሰድቦ እንዲሞት የዮብ ሚስት ያቀረበችው ሐሳብ በፍጹም ከአንድ ሚስት የሚጠበቅ አይደለም። ምናልባትም ዮብ ላይ ከደረሰው መከራ የተነሳ በብስጭት የተናገረችው ሊሆን ይችላል። በዚያ መከራ ወቅት ሌላ እንኳን ቀርቶ የገዛ ሚስቱ እንኳን ከጎኑ መቆም አልፈለገችም። የርሱን ችግር ለማባባስ ሰይጣን እየተጠቀመባት ነበር በሚስቱ። ቁጥር 10 ነው ተመልከቱ። እርሱ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም ይላል። ኢዮብ ወዳጆቼ ታማኝነቱን ጠብቋል። ምን አይነት ጥቃት እንደደረሰበትና እርሱ ግን በታማኝነቱ እንደጸና ተመልክተናል። ቁጥር 11 ደግሞ እንዲህ ይነበባል። ሦስቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከያገራቸው መጡ። እነርሱም ቴሜናዊው ኤልፋዝ፣ ሹሃዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት ባንድነት ወደ እርሱ ለመምጣት ተስማሙ ይላል። ተመልከቱ፣ አሁን ደግሞ ከኢዮብ ወዳጆች ጥቂቶቹ ሊያጽናኑት መጥተዋል። ኤልፋዝ ቴማናዊ ነው። ልብ በሉ፣ ኤልፋዝ ቴማናዊ ነው። በዘፍጥረት ምዕራፍ 36 ከቁጥር 10 እስከ 11 ባለው መሰረት ይህንን ስፍራ ቶሎ ቶሎ ጻፍ ጻፍ አድርጉ። በዘፍጥረት ምዕራፍ 36 ከቁጥር 10 እስከ 11 ባለው መሰረት ቴማን የኤሳው የልጅ ልጅ ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ቴማን የኤሳው የልጅ ልጅ ነው። በልዳዶስ ሹሃዊ ነው። ልብ በሉ፣ በልዳዶስ ደግሞ ሹሃዊ ነው። ድገምላችሁ፣ በልዳዶስ ሹሃዊ ነው። በዘፍጥረት ምዕራፍ 25 ቁጥር 2 መሰረት ሹሃ የአብርሃም ልጅ ነው። ሶፋር ደግሞ ነዕማታዊ ነው። ነዕማት በሰሜን አረቢያ የሚገኝ ቦታ ነው። እንግዲህ እነዚህ ሁሉ በአንድነት ሆነው ኢዮብ በአባቶች ዘመን እንደነበረና ስለነበረበት ስፍራም አጠቃላይ የሆነ ፍንጭ ሊሰጡን ይችላሉ። ይሁን እንጂ ወዳጆቼ ይሄ ነው ብለን በእርግጠኝነት ስፍራውን መጠቆም አንችልም። እነዚህ ጓደኞቹ ሶስቱም ማለቴ ነው ኢዮብን ሊያስተዛዝኑ ነበር የመጡት። ስለ ኢዮብ ጓደኞች የምናገረው አንዳንድ ጠንከር ያሉ ቃላቶች ይኖሩኛል። ወደዚያ ከመሄዴ በፊት ግን ስለነርሱ የማውቀውን መልካም ነገር መናገር እፈልጋለሁ። ይህ መከራ ኢዮብ ላይ ከመድረሱ በፊት የቅርብ ወዳጆቹ ነበሩ። ይህ ሁኔታ ግን ከኢዮብ አራርቋቸዋል። እግዚአብሔርን አያውቁም። ለምን? እግዚአብሔር አንዳንድ ያልተለመዱ ነገሮችን እንደሚያደርግም አያውቅ። ዛሬም ቢሆን ስለ ተለያዩ ነገሮች ለሰዎች ገለጻ ለመስጠት በምናደርገው ሙከራ በጣም መጠንቀቅ አለብን። አንዳንድ ጊዜ የምናቀርበው ምክንያት አሳማኝ ቢመስልም እውነት ላይሆን ይችላል። በገሌና በገሌ እንዲህ ያለ ነገር እንዲደርስባቸው ያደረገው እግዚአብሔር ነው ብለን በእርግጠኝነት መናገር አንችልም። እነዚህ የኢዮብ ወዳጆች ግን እንደ ዘመናችን ሰዎች በልበ ሙሉነት ነበር የሚናገሩት። በጣም ተሳስተዋል። እነርሱ ግን ሁሉንም ያወቁ ይመስላቸዋል። እስቲ ቁጥር 12 እና 13ን አለፍ ብለን እንመልከት። ከሩቅም ሆነው አይናቸውን ባነሱ ጊዜ አላወቁትም፣ ድምጻቸውንም አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከነርሱ ጋር በምድር ላይ ተቀመጡ፣ ሕመሙም እጅግ እንደበዛ አይተዋልና ከነርሱ አንድ ቃል የሚናገሩ አልነበረውም ይላል። ኢዮብ ችግር ላይ እንደሆነ ሰምቷል። እንዲህ አይነት የከፋ ችግር ይደርስበታል ብለው ግን በፍጹም አልጠረጠሩም። ባለፈው ጊዜ ከኢዮብ ጋር ሲገናኙ ጤንነቱ ደና ሁኔታ ላይ ነበር። ሀብቱ የሞላ የተረፈ ነበር። ልጆቹ በሙሉ በሕይወት ነበሩ። አሁን ግን ሁሉ ነገር ከርቶታል። 7 ቀን ከርሱ ጋር ሲቀመጡ አንድ ቃል እንኳን አልተናገሩም። 7 ቀን ሙሉ ሲመራመሩ ነበር። 7 ቀን ሙሉ ነገር ሲያወጡና ሲያወርዱ ነበር። ተመራምረው አውጥተውና አውርደው ደግሞ የራሳቸው መደምደሚያ ላይ ያደርሳሉ። ወንድማችን ኢዮብ ቅዱስና ጻድቅ መስለ ለመቅረብ ትፈልጋለ። ይሁን እንጂ የገዛ ኃጢአት ያጋለጠህ ነው። ይህ ሁሉ የደረሰብህ ኃጢአተኛ ስለሆንክ ነው ነበር ያሉት። ኢዮብ ደግሞ ይህን መቀበል አልፈለግም። ማንም በውሸት እንዲከሰው አይፈልግም። ስለዚህ የቃላት ልውውጡ ቀጥሏል። የመጀመሪያው ተናጋሪ ኢዮብ ነው። ምን ያህል ከባድ የልብ ስብራት እንደደረሰበት ከሚከተሉት ምዕራፎች መመልከት ይቻላል። እንግዲህ ወዳጆች የዚህ የምዕራፍ 2 ትምህርታችንን እዚህ ላይ እናበቃና አሁን ደግሞ ወደ ምዕራፍ 3 ተሸጋግረን ቀሪውን የትምህርቱን ክፍል እግዚአብሔር በረዳን መጠን አብረን እንመለከታለን። በዚህ በመጽሐፈ ኢዮብ ምዕራፍ 3 የምንመለከተው አብይ ሐሳብ ኢዮብ ስለተለያዩ ነገሮች ያደረገው የመጀመሪያ ንግግር። ፈጠን ፈጠን ብላችሁ ጻፉ። በዚህ በመጽሐፈ ኢዮብ ምዕራፍ 3 የምንመለከተው አብይ ሐሳብ ኢዮብ ስለተለያዩ ነገሮች ያደረገው የመጀመሪያ ንግግር፣ እንዲሁም ስለድሉ ማማረሩ የሚል ይሆናል። ወገኖቼ ኢዮብ ለእግዚአብሔር ታማኝ መሆን አለመሆኑ የሚፈተንበት ሁኔታ ውስጥ ነው ያለው። እርሱን በተመለከተ ሰይጣን አንተን የሚወድ ባለው ነገር ሁሉ ላይ አጥር ስለሆንክለት እንጂ ለሌላ አይደለም። አንተ ሁሉን ነገር ሰጥተዋል፣ የሰጠውን ሁሉ ብትወስድበት ይረግማል በማለት በእግዚአብሔር ፊት ዋጋ ሳጥቶታል። ሰይጣን የሰዎች ከሳሽ ነው። እግዚአብሔርንም ይሰድባል። እግዚአብሔር ማንኛውንም ክፉ ነገር በኢዮብ ላይ እንዲያደርስ ለሰይጣን ፈቀደለት። ሰይጣንም ተራ በተራ በኢዮብ ላይ ጥቃት ሲፈጽምበት እንመለከታለን። ኢዮብ ከወዳጆቹ ጋር ያደረገውን ንግግር ከማየታችን በፊት ለመንደርደሪያ እንዲሆኑን አንዳንድ መሰረታዊ ነገሮችን ማየቱ መልካም ነው። ሁላችንም በኃጢአት የጠፋነን ወዳጆቼ፣ ያም ብቻ ሳይሆን በሌቦች፣ በአታላዮች፣ በግፈኞችና በነፍሰ ገዳዮች መካከል እንኖራለን። ከነርሱ እንደ አንዱ ስላልሆንም እኔ የገሌን ወይም የነገሌን ያለ መጥፎ ሰው አይደለሁም እንላለን። ይሁን እንጂ ወገኖቼ እኛም ሆን እነርሱ ኃጢአተኞች ነን። ይህንን አስተውሉ። እኛም ሆን እነርሱ ማንኛችንም ብንሆን ማለቴ ነው ኃጢአተኞች ነን። ባለንበት ሁኔታ እግዚአብሔር ወደ መንግስቱ የማይወስደንም በዚህ ምክንያት ነው። ባለንበት ሁኔታ ወደ መንግስቱ ቢወስደን ኖሮ እዚያም ችግር መፍጠራችን የማይቀር ነው። ኒቆዲሞስ ለሚባል ታዋቂ ፈሪሳዊና ጥብቅ የሃይማኖት ሰው ዳግመኛ መወለድ አለብህ በማለት ጌታ ኢየሱስ ክርስቶስ የተናገረው በዚህ ምክንያት ነበር። ዮሐንስ ወንጌል ምዕራፍ 3 ቁጥር 7ን ይመለከቷል። ዮሐንስ ምዕራፍ 3 ቁጥር 7ን ተመልከቱ። አድማጮች ሰዎችን ጤነኛና ጤነኛ ያልሆኑ በማለት በሁለትን መድባቸዋለን። ብዙዋኑ ያሉበትን ወገን ጤነኛ ስንለው ጥቂቶቹን ደግሞ ጤነኛ ያልሆኑ እንላቸዋለን። እግዚአብሔር ግን ሰዎችን ሁሉ በታማሚነት ነው የሚያውቃቸው። አይገርማችሁምን? እግዚአብሔር ሰዎችን ሁሉ በታማሚነት ነው የሚያውቃቸው። በሽታችንም ኃጢአት ነው። እንደምናውቀው ብሉይ ኪዳን ደግሞ ደጋግሞ ይህንኑ የሰዎችን ችግር ያቀርባል። ይሁን እንጂ ችግሩን እንጂ መፍትሄውን አያቀርብልንም። መፍትሄውን የምናገኘው ከአዲስ ኪዳን ነው። አንድ ሰው እንደተናገረው ብሉይ ኪዳን በተስፋ መጠበቅን ያስተምራል፣ አዲስ ኪዳን ግን የዚያን ተስፋ መፈጸምን ያስተምራል ብሏል። ይህ አባባሉ እውነት ነው። ከምዕራፍ 1 እና 2 እንደተመለከትነው ያለውን ሁሉ በመውሰድ ኢዮብን እርቃኑን አስቀርቶታል። እግዚአብሔር ያደረገለትን አጥር መከታ ሁሉ ወስዶበታል። አስተዋላችሁ? እግዚአብሔር ያደረገለትን አጥርና መከታ ሁሉ ወስዶበታል። እንግዲህ ኢዮብ ከጓደኞቹ ጋር ያደረገውን ወዳደረገው ውይይት ከመግባታችን በፊት ይናቅ በሚገባ መረዳት ይኖርብናል። አንደኛው ሰይጣን ማንኛውንም ቁሳዊ ነገር ከኢዮብ ወስዶበታል። ልብ በሉ፣ ሰይጣን ማንኛውንም ቁሳዊ ነገር ከኢዮብ ወስዶበታል። ይህ የመጀመሪያው ሐቅ ነው። ቁሳዊ ነገሮች ለሰዎች በጣም አስፈላጊ ናቸው። እንስሳት ልብስ ከመሆናቸው ቆዳ ጋር ስለሚወለዱ ልብስ አያስፈልጋቸውም። እኔና እናንተ ግን ልብስና አልባሽ ያስፈልገናል። ከዚያ በኋላ ደግሞ የራሳችንን ልብስ ገዝተን መልበስ እንማራለን። ምግብ ልብስና መጠለያ ያስፈልገናል። መጽሐፍ ቅዱስ እግዚአብሔር ሁሉንም ነገር አብዝቶና አስርፎ እንደሰጠን ይናገራል። እግዚአብሔር በዚህ ዓለም ባኖራቸው መልካም ነገሮች ሁሉ እንድንጠቀም ይፈልጋል። ምንም እንኳ በኃጢአት ምክንያት ዓለም ቢረገምም እግዚአብሔር የሚያስፈልገንን ሁሉ በዚህ ዓለም አኑሮልናል። ቁሳዊ ነገሮች መንፈሳዊ በረከትም ሊሆኑ ይችላሉ። ብልጽግና ከእግዚአብሔር ነው። መባረክ ወይም መበልጸግ ወንጀል አይደለም። ችግሩ ልባችንና ተስፋችንን ሁሉ ከእግዚአብሔር ይልቅ በእርሱ ላይ ስናደርግ ነው። ለብዙዎቻችን ብልጽግናችን ከበረከትነቱ ይልቅ ወጥመድ ሆኖብናል። ለዚህ ነው እኛ ክርስቲያኖች ብዙዎቻችን ከእግዚአብሔር ጋር ሆነን ራሳችንን መመርመር የሚያስፈልገን። ትምክህታችሁ በእግዚአብሔር ነው ወይስ ባላችሁ ነገር? ኢዮብ ግን በድንገት ከብልጽግና ወገኖች ወደ ድህነት ተሸጋገረ። በድንገት አለኝ የሚለውን ነገር ሁሉ አጣ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን ተከታይ ክፍልና ሁለተኛውን ነጥብ ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁን ቀርባለን። ለዛሬ ያለን ትምህርት እዚህ ላይ ይጠናቀቃል። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን ጻፉልን። ደህና እደሩ።
Resichallo
ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።